ቮይስ ኦፍ አሜሪካ። የዓለም የጤና ድርጅት ሰባኛው ጉባኤ።
ኢትዮጵያዊው ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት 8ኛው ዳይሬክተር እንዲሆኑ ዛሬ በዓለም የጤና ድርጅት 70ኛ ጉባኤ ጄኔቭ ላይ ተመርጠዋል። ዶክተር ቴድሮስ በዚህ ዛሬ በተካሄደው ምርጫ ያሸነፉት በሁለት ዙር ምርጫ ሲሆን የእንግሊዙን ተፎካካሪያቸውን ዶክተር ዴቪድ ናባሮንና የፓኪስታኗን የልብ ሐኪም ዶክተር ሳኒያ ንሽታርን አሸንፈዋል። ድምጽ የመስጠት መብት ካላቸው 185 የWHO አባል አገሮች የ122ቱን ድምጽ አግኝተው ነው ዶክተር ቴድሮስ የተመረጡት። ዶክተር ቴድሮስ የኢትዮጵያ የጤና ጥበቃና እንዲሁም የውጭ ጉዳይ ሚኒስትርም ሆነው አገልግለዋል። WHOን ለመምራትም የመጀመሪያው አፍሪካዊ ሊሆኑ ነው። በዶክተሩ እጩነት ላይ ቀደም ሲል ሲካሄድ በነበሩ የተለያዩ ቅስቀሳዎች የድጋፍም የተቃውሞም ጎራዎች ነበሩ። የምርጫው ውጤት እንደተሰማ ወደ ሁለቱም አካባቢዎች እየደወልን አነጋግረን ነበረ። በቅድሚያ እስቲ ከደጋፊዎቻቸው የአንዱን ሐሳብ እናሰማችሁ።
ዘሪሁን አበበ እባላለሁ። አዲስ አበባ ነው።
እርስዎ በዚህ በዓለም የጤና ድርጅት ዳይሬክተር ምርጫ ላይ የዶክተር ቴድሮስ አድሃኖም እጩነት ደጋፊ ነበሩ?
አዎ፣ በድጋፋቸው ወቅት የዶክተር ቴድሮስን ትክክለኛ ማንነትና ለዓለም የጤና ድርጅት ትክክለኛ ተወካይ እንደሆኑ ያነሷቸው የተለያዩ ሀሳቦችም 5 የተለያዩ ነጥቦችን አንስተዋል። የዓለም የጤና ድርጅት የሚያስፈልገውንም ሪፎርም በተመለከተ ያለ በዓለም ደረጃ ጤንነትን ተደራሽነት ለማድረግ እሳቸው ትክክለኛ ምርጫ የአፍሪካ ብቻ ሳይሆኑ ለዓለም ትክክለኛ ምርጫ እንደነበሩ ይህንን ማስታወስ ነበር ስራ።
ለመሆኑ ምንድን ናቸው እነዚያ 5 ነጥቦች?
አሁን በትክክል እንትን አላልኩ።
እሺ፣
ትንሽ ኢሞሽናል ስለሆንኩ ደስታ ላይ።
ለመሆኑ የዶክተር ቴድሮስ መመረጥ ለኢትዮጵያና ለኢትዮጵያውያን ምንድን ነው ያለው ትርጉም ብለው ያስባሉ አቶ ዘሪሁን?
አጠቃላይ ምንድን ነው የዓለም የጤና ድርጅት እስካሁን ድረስ አንድም አፍሪካዊ አልመራውም። በዋናነት ምዕራባውያንና የኤዥያ ሰዎች ናቸው፣ እንዲሁም አሜሪካውያን ናቸው ግራና ቀኝ ስናይ። ይሄ አንደኛ የአፍሪካዊ የዓለም የጤና ድርጅትን ትክክለኛ ራዕይ ይዞ ትክክለኛ ተልእኮ ይዞ ለአፍሪካ ብቻ ሳይሆን ለዓለም ጤናም ሁሉም ተደራሽ የሚያደርግ የጤና ስርዓት ከመዘርጋት አንጻር ከፍተኛ የሆነ እንቅስቃሴ ተደርጓል። በዘመቻ ወቅትም የታየ ነገር ነው። ምንድነው ዶክተር ቴዎድሮስ በመሬት ላይ የነበረ ተሞክሮ በተለይ ኢትዮጵያ ውስጥ ያሳኳቸው ስኬቶች የኤምዲጂስ ወይም ደግሞ የሚሊኒየም የልማት ግቦች የምንላቸውንም ከማሳካት አንጻር ከፍተኛ የሆነ ሚና ነበራቸው። ስለዚህ ይሄ ቀላል የሚባል ነገር አይደለም። ምንድን ነው አሁን በዚህ የዓለም የጤና ድርጅት የነበረው ልዩነት በተወዳዳሪዎቹ መካከል የግለሰብ ወይም በሀገር መካከል የተደረገ ፉክክር አይደለም። ከምንም በላይ በአይዲዮሎጂ ወይም ደግሞ በመሰረተ እምነትም መካከል የተደረገ ልዩነት ነው። ትኩረታችን ምንድን ነው የሚለውን ነገር ያሳያል። ኢቦላ ላይ የዓለም የጤና ድርጅት ታይቷል። በኢቦላ ወረርሽኝ ወቅት የዓለም የጤና ድርጅት ከተተቸባቸው አበይት ምክንያቶች አንዱ በኢቦላ ቀውስ ወቅት የነበረው ምላሽ ዘገምተኛ ነው የሚለው ነው። ሌላው የአፍሪካን የላቲን አሜሪካና የኤዥያ በዓለም ኖርት ሳውዝ በሚለው ዳይኮቶሚ ውስጥ ሳውዝ የምለ የደቡባዊ የዓለማችን ክፍል ያለው የጤና ችግር በአንድም በሌላ መልኩ ተመሳሳይ ነው። ያን ነገር ማን ነው በትክክለኛው መንገድ ጫማውን አድርጎ የሚራመድለት ማን ነው የሚፈልገውን ግብ የሚያሳካለት የሚለውን ስናይ የዶክተር ቴዎድሮስ ልዩ ልዩ ያነሷቸው ራዕዮቻቸው በሙሉ ይህን ነገር የሚያሳዩ ናቸው። አንደኛ በኢትዮጵያ ደረጃ ስናስበው የመጀመሪያው ኢትዮጵያዊ ናቸው። ኢትዮጵያ ውስጥ የነበራቸውን ተሞክሮ ለዓለም እያሳወቁ ነው። የኢትዮጵያ የጤና ጥበቃ ሚኒስቴር ውጤታማ እንዲሆኑ ያደረጉ መሪ ናቸው። ከዘንጻር ስንመለከተው የዶክተር ቴዎድሮስ ሚና ከፍተኛ ነበር ማለት ነው። ስለዚህ ለአፍሪካም ለኢትዮጵያም ትልቅ ድል ነው ብዬ ነው የማምነው።
አቶ ዘሪሁን የዶክተር ቴዎድሮስን መመረጥ የሚቃወሙ እጩነታቸውንም ይቃወሙ የነበሩ ዘመቻ ላይ የቆዩ ሰዎች አሉ። ዶክተር ቴዎድሮስ አድሃኖም የጨቋኝ መንግስት ሚኒስትር ነበሩ። በጤና ጥበቃም በውጭ ጉዳይ ሚኒስትርነትም በአንዳንድ ኢትዮጵያ ውስጥ ይከሰቱ የነበሩ ወረርሽኞች እንዳይታወቁ ይደብቁ ነበር። ለምሳሌ ኮሌራ እያሉ ይጠቅሳሉ። እና በዚህ ምክንያት የሚቃወሙ አሉ። ምንድን ነው የእርስዎ ሀሳብ በዚህ በኩል?
ይህ አንድን ስርዓት መቃወም አንድ ነገር ነው። ስርዓት ልትቃወም ይችላል። ይሄ ግን እዚህ ላይ ምንድነው ዶክተር ቴድሮስ ይዘው የተነሳቸው ነጥቦች ምንድናቸው የሚለውን ነገር ማየት ትልቅ ነገር ይመስለኛል። በተሞክሯቸው ብዙ ጥቂት አመጣል ትኩረት መሆን የነበረበት ትልቁ ነገር እዛ ላይ ይመስለኛል። አንድ ስለ ሁለተኛ የኮሌራ ምን በተመለከተ የተባለው ነገር ይሄ ኔጌቲቭ ካምፔን አይተነዋል ተካትለነዋል በወቅቱ ምላሽ ተፈቶበታል። ይሄ ነገር እንደዛ የተባለ የተደበቀም ነገር የለም። በወቅቱ በተቀናቃኛቸው የነበሩት አካላትና ከሳቸው ጋር ይሰሩ የነበሩ ሰዎች እየተሸነፉ እንደሆነ ሲገባቸው የዶክተር ቴድሮስ ራይ አሸናፊ ራይ እንደሆነ የሳቸው የተነሱት ግብ ትክክለኛ የዓለም የጤና ድርጅት ግብ እንደሆነ ሲገባቸው ከዛ በመነሳት ነው እንግዲህ ኔጌቲቭ ካምፔን ነው በእናንተም በአሜሪካ ምርጫ የታየ ነገር ነው።
ኢትዮጵያውያን ናቸው እኮ ግን ይሄንን ቅስቀሳ ሲያደርጉ የነበሩ በዚህ ወገን ቆሞ የነበሩት
የውጭ ሰዎችም አሉበት። በተለያየ የሶሻል ሚዲያም የታየ ፎቶግራፋቸው በጋር የታየ ነገር ነው ከሳቸው ጋር የሰሩ የነበሩ ሰዎች ከዛ አንጻር ብናየው የተሻለ ይመስለኛል። ምክንያቱም እነሱ ለዛ ነው መንግስትን መቃወም አንድ ነገር ነው ስርዓትን ልትቃወም ትችላለህ ይዘው የተነሱት ነገር ግን ምንድነው የሚለውን ነገር ማየት ተገቢ ይመስለኛል። ሁሉ ማንኛውም ሰው አንድን ስርዓት የመቃወም ህገ መንግስታዊ መብት አለ። ግን እሳቸውን በዛ መልኩ ሆን ብሎ የማጥላላት ነገር ከጥላቻ ፖለቲካ የመነጨ እንጂ ሌላ ነገር ነው ብዬ አላምንም እኔ በበኩሌ።
እሺ አቶ ዘሪሁን አበበ አመሰግናለሁ። እንግዲህ ወደ ደስታ ወይ መለሱ ጊዜውን ከዚህ በላይ መያዝ አልፈልግም። እግዚአብሔር ይስጥልኝ።
አመሰግናለሁ።
በተቃውሞም ጎራ ከተሰለፉት መካከል እንደዚሁ አግኝተንን አነጋግረናል። ትናንትና የዓለም የጤና ድርጅት ይህንን ሰባኛ ጉባኤውን ጄኔቫ ላይ በጀመረ ጊዜ ከለንደን ድረስ ወደ ጄኔቫ ሄደው ተቃውሟቸውን በሚኒስትሮቹ ስብሰባ ላይ ያሰሙ ኢትዮጵያዊ ነበሩ። ዘላለም ተሰማ ይባላሉ። እስቲ ድምጻቸው ምን ይመስል እንደነበረ እናሰማችሁ።
ኖ ቴድሮስ ፎር ዩማኒቲ አፍሪካ ቲንክ አጌን።
ዶክተር ቴድሮስ አድሃኖምን ለዓለም የጤና ድርጅት አትምረጡ፣ በሰብዕና ላይ የሚፈጸም ጥፋት ነው፣ አፍሪካውያን እንደገና ስቡ እንደገና ስቡ እያሉ ነበረ ሲጮሁ የነበሩት አቶ ዘላለም ተሰማ። ድምጻቸውን ካሰሙ በኋላ ከአዳራሹ እንዲወጡ ተደርጓል። ወደ ብራስልስ ደውዬ ነበረ፣ ወደ ቤልጅግ አንድ ኢትዮጵያዊ አግኝቻለሁኝ። እዛም አቶ ያሬድ ኃይለማርያም ይባላሉ። የእሳቸውን ሀሳብ ደግሞ እንስማ። እንዲሁ ከዶክተር ቴድሮስ መመረጥ ተቃዋሚዎች አንዱ ናቸው።
የሬት ኃይለማርያም እባላለሁ። የስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዳይሬክተር ነኝ። እኔ ያለሁት ቤልጅየም ብራስልስ ነው። ድርጅቱ የሚንቀሳቀሰው ከጄኔቫ ነው።
ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ሆነው ተመርጠዋል። ምንድን ነው በዛ ላይ ያለዎት ሀሳብ እርስዎ?
ይሄ ሁለት አመት ሙሉ የፈጀ የቅስቀሳ እና የብዙ ስራዎች ውጤት ነው። ብዙ ነገር ነው የሚያመላክተኝ ለእኔ። አንደኛ የዓለም ፖለቲካ አቅጣጫውን ጭምር ያሳያል። ሁለተኛ የዓለም አቀፍ ማህበረሰቡ በተለይ በእነዚህ ተቋማቶች ውስጥ የሚደረጉ የፖለቲካ ውሳኔዎች ለሰብአዊ መብት መከበር፣ ለህግ ልዕልና፣ ለዴሞክራሲ የሚሰጧቸው ቦታዎች ምን ደረጃ ላይ እንደሆኑ ጭምር ያመላክታል። ስለዚህ በተለይ በሰብአዊ መብት ዙሪያ የሚሰሩ ድርጅቶች ከዓለም አቀፍ ማህበረሰቡ ጋር የሚኖራቸው የአድቮኬሲ ስራ ውስጥ ያለው ግብግብ ብዙ ፈተናዎች ወደፊት የሚጠብቁት መሆኑን ጭምር ነው የሚያመላክተኝ። ይህን የምልበት ምክንያት ዶክተር ቴድሮስ በግላቸውም ይሁን ያላቸው የቀድሞ የስራ ሪከርዳቸው እንደሚያሳየው እጅግ የከፋ የሰብአዊ መብት ረገጣ ከሚካሄድባት ሀገር ኢትዮጵያን ለ25 አመታት አስከፊ በሆነ ብዙ ግፎች በሚፈጽም ስርዓት ውስጥ አገልጋይ ሆነው እሳቸውም የሰብአዊ መብትን ጉዳይ ችላ እያሉ የመጡ ሰው ናቸው እና ለእኚህ ሰው የተሰጠው ድምፅ እንግዲህ ይሄ በፈረንጆቹ ቋንቋ ኢምፒዩኒቲ የሚሉት የጥፋት ፈጻሚን ሰው የሚያበረታታ ወደ አፍሪካ ውስጥ ያሉ የአምባገነን ስርዓቶችን ጭምር የሚደግፍ ነው። አንዳንድ ሰዎች የእሳቸውን ላይ የሚነሳውን ተቃውሞ ግማሾቹ ከዘር ጋር ያያይዙታል፣ ግማሾቹ አገር ካለመውደድ ጋር ያያይዙታል። ይሄ በፍጹም ከዛ ጋር የሚያያዝ ነገር አይደለም። ከዚህ በፊት የመጀመሪያው ሰው አይደሉም። ከአፍሪካ እንደዚህ አይነት ዓለም አቀፍ ተቋማትን ሲመሩ ኮፊ አናንን ማስታወስ ይቻላል። የተባበሩት መንግስታት ዋና ጸሐፊ ሆነው አገልግለዋል። ግን እሳቸው እዛ ቦታ ላይ መጡ ማለት ለአፍሪካ ብዙ ነገር ሰርተዋል ማለት አይደለም። በሩዋንዳው ጄኖሳይድ በከፍተኛ ቸልተኝነታቸው ይወቀሱ የሚወነጀሉ የሚከሰሱ ሰው ናቸው። እሳቸውም በአደባባይ እናም ነው ይቅርታ ሁሉ ጠይቀዋልና የዶክተር ቴድሮስ ወደዚህ ቦታ መምጣት ለአፍሪካም ይሁን ለኢትዮጵያ የተለየ ነገር ያመጣል የሚል እምነት የለኝም። ይሄንን ነው እንግዲህ
ዶክተር ቴድሮስ አድሃኖም የጤና ጥበቃ ሚኒስትር በነበሩባቸው አመታት የኢትዮጵያ የሚሌኒየሙ የልማት ግቦች እንዲሳኩ ብዙ አስተዋጽኦዎችን አበርክቷል። ብዙ ስራ ሰርተዋል። እንደውም ከሳቸው በቀደሙ አመታት ሁሉ ያልታዩ እንቅስቃሴዎችን አድርገዋል። የእናቶችና የህፃናት ሞት እንዲቀንስ አድርገዋል። እንደ ኤድስ፣ ወባ፣ ቲቢን የመሳሰሉ ወረርሽኞች በጣም እንዲቀንሱ አድርገዋል። የሞቱ መጠን እንዲቀንስ አድርገዋል። ዓለም አቀፍ ድጋፎች እንዲገኙ አድርገዋል ለሀገሪቱና የሚሉና የመሳሰሉ የድጋፍ ድምጾችን የሚያሰሙ ወገኖች አሉ። በቅስቀሳቸው ወቅት በዚህ በኩል እናንተ በተቃውሞ ጎራ የተሰለፋችሁ ሰዎች እነዚህን ነጥቦች አይታችኋቸዋል?
አዎ፣ አንዱ ባል ከዚህ በፊትም በነበረው ከውድድሩ በተፋፋመበት የመጨረሻዎቹ ቀኖች ላይ በሰጠነው መግለጫም ላይ እንዳነሳሁት ትልቁ ነገር እነዚህ የተባሉት ውጤቶች ሁሉ የሚሞካሹባቸው ነገሮች የተነሱት የኢትዮጵያ መንግስት ባቀረባቸው መረጃዎች ላይ መሰረት ያደረጉ ድጋፎች ናቸው። ኢትዮጵያ ውስጥ ነጻና ገለልተኛ የሆኑ ጋዜጦች፣ ገለልተኛ የሆኑ ትችት የሚያቀርቡ አካላት ሙሉ በሙሉ ታፍነው የሀገሪቷን አብዛኛዎቹ ክልሎች ውስጥ ተንቀሳቅሰው መስራት አይችሉም። ከመንግስት ቁጥጥር ነጻ የወጡ የዓለም አቀፍም ይሁን የሀገር ውስጥ በጎ አድራጎት ድርጅት ሰራተኞች እንደ ኦጋዴንን ጨምሮ በርካታ የሀገሪቷ ክልሎች ውስጥ ምን እየተካሄደ እንደሆነ ራሱ ማጥናት አይችሉም። ስለዚህ ይሄ ልክ መንግስት ልማት ላይም አስመዝግቤዋለሁ እንደሚለው አይነት ውጤት ህዝብ እየተራበ፣ ህዝብ በስቃይ ውስጥ እየማቀቀ የቁጥር ሪፖርቶች በችግር ውስጥ በአደጋ ውስጥ ላለው ህዝብ ምንም የሚፈጅዱለት ነገር የለም እና እነዚህ ነገሮች ሊያሞካሿቸው ይችላሉ፣ ግን መነሻቸውም ምንጮቹም ዘገባዎቹም የመንግስት የመረጃ ምንጮች ናቸው። ተአማኒነታቸው ራሱ ጥያቄ ውስጥ ነው ያለው። ሌላው ነገር ግን በእርግጥም አሁን እነዚህ የተባሉትን ነገሮች ሁሉ እኚህ ሰው ፈጽመዋልም ቢባል እኔ እንደ አንድ ኢትዮጵያዊ ያስደስተኛል። ይሁንና ግን ሰብአዊ መብትን በናቀ መንገድ የዜጎች በአንድ ምላጭ እኮ 100 በላይ እስረኞች ዝዋይና ሸዋሮቢት እስር ቤት ውስጥ የተላጩበት ጉዳይ ሪፖርት ተደርጓል እሳቸው የጤና ሚኒስትር በነበሩበት ጊዜ ውስጥ እና አንድም ቀን እኚህ ሰው ኢትዮጵያ ውስጥ በሚፈጸሙት የሰብአዊ መብት ጥሰቶች ጉዳይ ሀዘናቸውንም ይሁን ቅሬታቸውን ገልጸው ይሄ በዚህ ይሻሻል ብለው ለተገፉ ሰዎች ወገንተኝነታቸውን ሲያሳዩ አይቼም ሰምቼም አላውቅም። ስለዚህ እንደ አንድ የሰብአዊ መብት ተሟጋጅ የእሳቸውን ጉዳይ የምፈትነው በዛ ነው። ለዓለም ጤና ጥበቃነቱ እንግዲህ አብረዋቸው የቀረቡትም ተወዳዳሪዎች እኮ ያላቸው ብቃት እንዲህ ቀላል አይደለም። ከፍተኛ የሙያም የልምድም ብቃት ያላቸው ሰዎች ናቸው እና ጥያቄው የኢንቴግሪቲ ያ ሰው በእውነትም ለሰው ልጅ ክብር፣ ለሰብአዊ መብቶች የሚጨነቅ ሰው ነው ወይ?
የተክለ ሰብእና የማንነት ነው።
ይህንን አያሳዩ? አዎ፣ ዶክተር የእሳቸው መንገድ የመጡበት ሁኔታ ደግሞ ይህን የሚያሳይ አይደለም። ሙሉ በሙሉ ድብቅ የሆነ መረጃዎችን የሚያፍን በውሸት ሪፖርቶች ራሱን አሳብጦ ለዓለም አቀፍ ማህበረሰብ ያቀረበ ስርዓት አካል ውጤት ናቸው። ስለዚህ የዓለም አቀፍ ማህበረሰቡ ተታሏል ብዬ ሳይሆን የፖለቲካ ውሳኔ ስለሆነ ብዙም አይገርመኝም። የዓለም አቀፉን ፖለቲካ መጣመም ጭምር ነው የእሳቸው አይነት ሰው ወደዚህ ተቋም መምጣት ለእኔ የሚያመላክተኝ።
አቶ ያሬድ ኃይለማርያም በጣም አመሰግናለሁኝ ለጊዜው።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
ዶክተር ቴድሮስ አድሃኖምን ራሳቸውን ለማግኘት ጥረት ስናደርግ አምሽተናል። ለጊዜው አልተሳካም። ምናልባት ስብሰባ ላይ ናቸው ያሉት፣ ንግግርም አድርገዋል። በዚህ ምሽት በጥረታችን እንቀጥላለን። ባገኘናቸው ጊዜ የሚሉትን ይዘንላችሁ እንመለሳለን። አስተያየቶቻችሁን ስጡ፣ እናንተም ተሳተፉ። የተከበራችሁ አድማጮች፣ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ማምሻውን የደስታ መግለጫ አሰምተዋል።